ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በአማርኛ ቋንቋ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአሜሪካ ድምፅ ራዲዮ ፕሮግራም አሁን ጀመረ።
ሞታል ብሎ ወሬ ስንሰማ ደግሞ አቃ ወዳም ሄደ። እስቲ ሬሳ እንኳን ሬሳውን ስጡ። ከሞቱ ሬሳውን ስጡ። 14 ሰው ነው። እስከ ማታ ድረስ ተጉላልተን ገባንና እስከ ዛሬ ድረስ አሞራ እየበላ ጅብ እየበላ ያራ ሰው ሬሳ እዛ እየበሰበሰ ይገኛል። ያለ አግባብ ገለውት ሬሳንም አጣን ልጃችንም አጣን። እንደዚህ አደረጉን ህጋዝ መስለው።
በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ በተባለ ወረዳ ውስጥ ባለፈው ማክሰኞ ልጆቻቸው በመንግስት ታጣቂዎች እንደተገደሉባቸው የተናገሩ ሁለት የአካባቢው ነዋሪዎችን ድምጽ ነው የሰማችሁት። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። የኢትዮጵያ ምርት ገበያ ድርጅት በኦሮሚያ ክልል የሚገኙ 7 ቅርንጫፎቹ በሙሉ በክልሉ የጸጥታ ኃይሎች መታሸጋቸውንና 58 ሰራተኞቹም መታሰራቸውን አስታወቀ። የዚህም ዝርዝር ደርሶናል፣ ቆየት ብሎ በመጽሔት ክፍለ ጊዜ ይቀርባል። አርብ ሚያዝያ 28 2014 ዓ.ም። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የዝግጅት ዋና አዘጋጇ ጽዮን ግርማ፣ በተለያዩ አካባቢዎች የሚገኙ ዘጋቢዎቻችንና የዕለቱን ቅንብሮች ያሰናዱ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። ለሰዓቱ የዓለም ዜና ደረጀ ደስታ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ጠቅላላ መጠኑ 1000 ሜትሪክ ቶን የሚጠጋ የምግብ እርዳታና ሌሎች አስፈላጊ ያሏቸውን ቁሳቁሶች የጫኑ 27 የጭነት ተሽከርካሪዎች ባለፈው ሳምንት መቀሌ መድረሳቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አስታወቁ። በኢትዮጵያ ያለው ሰብአዊ ሁኔታ አሁንም አስከፊ ነው ያሉት የዩናይትድ ስቴትስዋ ዓለም አቀፍ ተራድኦ ድርጅት USAID ኃላፊም ላለፈው አንድ ዓመት ተኩል በሰሜን ኢትዮጵያ የተካሄደው ግጭት ሰብአዊ ቀውስ ብቻ ሳይሆን ከፍተኛ ውድመት ያስከተለ ነው ብለዋል። ይሁንና የተሻለ ተስፋ የሚፈነጥቁ ሁኔታዎች መታየታቸውንም አመልክተዋል። ለዝርዝሩ ቆንጅታየ።
ከሶስት ወራት በላይ ተቋርጦ የነበረው የእርዳታ ማጓጓዝ ስራ በያዝነው የሚያዝያ ወር ከጀመረ ወዲህ ይህ የአሁኑ አራተኛ ዙር የሰብአዊ ረድኤት አቅርቦት መሆኑን ዱጃሪክ ተናግረዋል። በአጠቃላይ ብዛታቸው 169 የሚደርሱ የጭነት መኪናዎች ትግራይ መግባታቸውንና ጠቅላላ መጠኑ 4300 ሜትሪክ ቶንስ የእርዳታ ቁሳቁስ መድረሱን ቃል አቀባዩ ጨምረው አመልክተዋል። በአማራ ክልልም አጋሮቻችን ባለፈው ሳምንት ውስጥ ቁጥሩ 56000 ለሚጠጋ ሕዝብ ምግብ ማደላቸውን ቃል አቀባዩ አመልክተዋል። በተመሳሳይም ካለፈው የታህሳስ ወር አንስቶ ከ10 ሚሊዮን በላይ ሰዎች ከኢትዮጵያ መንግስት፣ ከተባበሩት መንግስታት ድርጅትና እንዲሁም ሌሎች መንግስታዊ ካልሆኑ አጋሮቻችን ከሆኑ ድርጅቶች የምግብ እርዳታ አግኝተዋል ብለዋል። የሰሜን ኢትዮጵያው ጦርነት ከ9 ሚሊዮን በላይ ህዝብ እጅግ ለከፋ የምግብ እጥረት ሲዳርግ፣ በትግራይ ብቻ ከ2 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ጥለው እንዲሰደዱ አድርጓል ያሉት ደግሞ የዩናይትድ ስቴትስ የዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሰማንታ ፓወር ናቸው። ከ90 በመቶ በላይ የሚሆነው ህዝብ እርዳታ ፈላጊ መሆኑን፣ በአፋርና በአማራ ክልሎች የፊታችን ሰኔ ወር እስከ 1 ሚሊዮን የሚደርስ ህዝብ ቸነፈር መሰል ለሆነ የከፋ የረሃብ አደጋ ሊጋለጥ እንደሚችል አስተዳዳሪዋ ጨምረው ተናግረዋል። ሁኔታው ከዚህም ወደ ከፋ አዝማሚያ ሊያመራ በመቻሉም የእርዳታ አቅርቦቱ ሳያቋርጥ መድረስ እንዳለበት ነው ሰማንታ ፓወር ያሳሰቡት።
This assistance is vital. Across the north, conditions continue to deteriorate. Families do not.
ይህ እርዳታ በጣም አስፈላጊ ነው። በሰሜን ኢትዮጵያ ያለው ሁኔታ እንደከፋ ቀጥሏል። የቤተሰብ አባላት የሚመገቡት ምግብ የላቸውም። የተመጣጠነ ምግብ እጥረት በህፃናትና ነፍሰ ጡር ሴቶች ላይ ጉዳት እያደረሰ ነው። ከቀያቸው ተፈናቅለው የሚገኙ ብዙዎች መሰረታዊ የሚባሉትን አገልግሎቶች እንኳን አያገኙም።
ሆኖም የተስፋ ጭላንጭል አለ ያሉት የዩናይትድ ስቴትስዋ የዓለም አቀፍ የረድኤት ፕሮግራም አስተዳዳሪ ለዚህ ሁሉ ሰቆቃ ምንጭ የሆነውን ውጊያ ለማቆም በቅርቡ የኢትዮጵያ መንግስትና በትግራይ ክልል ባለስልጣናት መካከል በተናጠል የተገለጡትን የተኩስ አቁም እርምጃዎች አንስተዋል።
ከኢትዮጵያ ጋር በሚያዋስነው የኬንያ ማርሳቢት ክፍለ ግዛት በጎሳ ግጭት ሳቢያ ቢያንስ 5 ሰዎች ተገድለዋል። የኬንያ ባለስልጣናትም በሺዎች የተቆጠሩ ፖሊሶችና የጸጥታ ኃይሎችን ወደ አካባቢው ልከዋል። ባለስልጣናቱ በተጨማሪም በቀንድ ከብት ዝርፊያና ከኢትዮጵያ በድብቅ በሚገቡ የጦር መሳሪያዎች በሚታወቀው አካባቢ ለአንድ ወር የሚቆይ የሌሊት ሰዓት ላፊ ማወጃቸው ተነግሯል። ከናይሮቢ ቪክቶሪያ አሙንጋ የላከችውን ዘገባ ቆንጅት ታየ ታቀርባለች።
ማርሳቤት ኬንያ ካሏት ተወዳጅ የጎብኚ መስህቦች ውስጥ አንዷ ነች። ሆኖም በክፍለ ግዛቷ የሚካሄዱት የጎሳ ግጭቶች የኢኮኖሚ እንቅስቃሴዎቿን እያሽመደመዱ መሆኑን በመኪና አሽከርካሪነት የሚተዳደሩት ኑኖ ጋልማ ይናገራሉ።
ሽፍቶች ከተማችንን ባጠቁ ቁጥር ስራ ይጎዳል።
በአርብቶ አደርነት የሚተዳደሩት ሁለቱ የመርሳቤት ትላልቆቹ ብሔረሰቦች ግጦሽና ውሃን በመሳሰለ የተፈጥሮ ሀብት ዙሪያ እንደሚጋጩ የኬንያ ባለስልጣናት ይናገራሉ። ሁለቱም ወገኖች ከአጎራባች ኢትዮጵያ በድንበሩ በኩል በህገወጥ መንገድ የጦር መሳሪያ እንደሚገባላቸውም ገልጸዋል። ይህንኑ የህገወጥ መሳሪያ ዝውውር ለማስቆም በክፍለ ሀገሯ ለአንድ ወር የሚዘልቅ ከምሽት እስከ ንጋት የሚጸና የሰዓት እላፊ ታውጇል። የኬንያ ፖሊስ ቃል አቀባይ ብሩኖ ሺዮሶ በርከት ያሉ ፖሊሶች መሰማራታቸውን ገልጸው የአካባቢው መሪዎች ሰላም እንዲወርድ ለመማጸን ወጥተው መናገር ጀምረዋል፣ እኛም አብረናቸው እየሰራን ነው ብለዋል። የጸጥታ ጉዳይ ተንታኝ የሆኑት ጆርጅ ሚሲማሊ ከኢትዮጵያ ጋር በሚያዋስነው ድንበር አካባቢ ለሚቀሰቀሰው ግጭት ምክንያቱ በተለይ ወሰኑ ላይ የጸጥታ ጥበቃ ስለሌለ ለህገ ወጥ የጦር መሳሪያ አስተላላፊዎች አመቺ በመሆኑ ነው ብለዋል።
አንዳንዶቹ ማህበረሰቦች ከድንበር ባሻገር ቤተሰብ ያላቸው ናቸው። ድንበሩ ደግሞ ክፍት ነው። ስለዚህ ከኢትዮጵያ ወደ ኬንያ ተሻግረው ገብተው ከራሳቸው ጎሳ ጎን ሆነው ያኛውን ጎሳ የሚወጉ ይኖራሉ። በቀላሉ የጦር መሳሪያም በህገ ወጥ መንገድ ከኢትዮጵያ ወደ ኬንያ፣ ከኬንያ ወደ ኢትዮጵያ ማስተላለፍ ይችላሉ።
ባለስልጣናት ምክንያቱ የተፈጥሮ ሀብትን ለመቆጣጠር የሚደረግ የፖለቲካ ትግል ነው ባሉት ግጭት በአካባቢው በቅርብ ወራት በርካታ ሰዎች ተገድለዋል። የኬንያ የአገር አስተዳደር ሚኒስቴር ከፍተኛ ባለስልጣን የሆኑት ፍሬድ ማቲአንጊ የተያዘው የጸጥታ ዘመቻ ህገ ወጥ የጦር መሳሪያ ሙሉ በሙሉ እስከሚወገድ ድረስ ሊቀጥል እንደሚችል ተናግረዋል።
ሊቢያ ውስጥ በመንግስት የሚደገፈውና ከፍተኛ ስልጣን አለው የሚባለው የሚሊሻ ቡድን በግድያ በማሰቃየትና አስገዳጅ ጉልበት ስራ ያቀረበበትን ውንጀላ አስተባብሏል። ህጉንም እንደሚያከብር አስታውቆ ሪፖርቱን ባቀረበው አምነስቲ ኢንተርናሽናል ላይ ክስ እንደሚመሰርት አስታውቋል። አምነስቲ ባለፈው ረቡዕ ኤስኤስኤ ወይም የመረጋጋት ድጋፍ ሰጪ ባለስልጣን የተባለውን አካል ህገወጥ ግድያዎች፣ የዘፈቀደ እስራት፣ ስደተኞችን በዘፈቀደ እያፈነ ማሰር፣ በአስገዳጅ ስራና ዘግናኝ የሆኑ የሰብአዊ መብት ጥሰቶችን ጨምሮ በበርካታ ጥሰቶች ወንጅሎታል። የተባሉትን ክሶች ያስተባበለው ባለስልጣን የሊቢያን ህግ የሚያከብር መሆኑን አስታውቆ አባላቱ ለሚፈጽሟቸው የትኛውም ህገወጥ ድርጊት ተጠያቂ እንደሚያደርጋቸው አስታውቀዋል። ቡድኑ አምነስቲ በሊቢያ መንግስትና ኦፊሴላዊ ተቋማት ላይ የሚያካሄደውን የስም ማጥፋት የመከላከል ህጋዊ መብቱን በመጠቀም ክስ የሚመሰርት መሆኑንም ገልጿል። ሊቢያ በአሁን ወቅት እንደገና በሁለት መንግስታት የተከፈለች አገር መሆኗን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ተጨማሪ ሰላማዊ ሰዎችን ከተከበበችው የዩክሬኗ ማሪዮፖል ከተማ ከሚገኘው የአቭስታብል የብረታ ብረት ፋብሪካ ለማውጣት የሚደረገው ጥረት መጀመሩ ተነገረ። የዩክሬን ፕሬዝደንት ጽህፈት ቤት ኃላፊ አንድሪ ይርማርክ ዛሬ አርብ በሰጡት መግለጫ በአሁኑ ወቅት ቀጣይ ሂደታችን የሆነው በአቭስታል የሚገኙ ሰዎቻችን የማዳን ስራ እየተከናወነ ነው ብለዋል። ይሁን እንጂ እስካሁን ያለው ዝርዝር መረጃ ትንሽ ነው ያሉት አንድሪ ስለ ውጤቱ ያለው መረጃ ወደ ኋላ ላይ የሚገለጽ መሆኑን ተናግረዋል። ሩሲያ በተቋም ውስጥ ያሉትና በግምት 200 ይደርሳሉ የተባሉትን ሰላማዊ ሰዎች እንዲወጡ ለማድረግ በቀኑ ክፍለ ጊዜ የተኩስ አቁም ይደረጋል ብላለች። ይሁን እንጂ የሩሲያ ወታደሮች ወደ ውስጥ ዘልቀው መግባታቸው የዩክሬን ተዋጊዎች በቦታቸው እንደነበሩ ተመልክቷል። ሩሲያ ወደ ተቋሙ መግባቷን ያስተባበለች ሲሆን ዩክሬናውያኑን ሰላማዊ ሰዎች እንዳይወጡ በማድረግ ከሳቸዋለች። በቅርብ ጊዜ ውስጥ ከተቋሙ ውስጥ ወደ 100 የሚቆጠሩ ሰላማዊ ሰዎችን ማውጣት መቻሉ ተመልክቷል። ይህ በእንዲህ እንዳለም የዓለም ምግብ ድርጅት ዩክሬን ውስጥ በጦርነቱ ለተጎዱና በጦርነቱ የተነሳ ወደ ሞልዶቫ ለተፈናቀሉ ዩክሬናውያን መርጃ $26.4 million ድጋፍ ከአውሮፓ ህብረት ማግኘቱን አስታውቋል። የዓለም ምግብ ድርጅት ከ7.7 million በላይ ሰዎች ዩክሬን ውስጥ መፈናቀላቸውን ገልጾ በአገሪቱ ግማሽ የሚያህሉት ዩክሬናውያን የሚበላ በቂ ነገር ስለማግኘታቸው ስጋት የገባቸው መሆኑን አስታውቋል። በማከላይ ቻይና ባለፈው ሳምንት አርብ በተደረመሰው ህንጻ ውስጥ የሞቱት ሰዎች ቁጥር 53 መድረሱ ተነገረ። የቻይና መንግስት ዜና አገልግሎት ዜንዋ እስከ ትናንት ሐሙስ ምሽት ድረስ 10 የሚሆኑ ሰዎች ከፍርስራሹ ውስጥ መገኘታቸውን አመልክቷል። ከህንጻው መደርመስ ጋር ተያይዞ ቢያንስ 9 ሰዎች በቁጥጥር ስር መዋላቸው ተነግሯል። ዜና አገልግሎቱ እንደገለጸው ሰዎቹ የታሰሩት በባለቤቱ በግል የተገነባ ነው የተባለው ህንጻ የግንባታ መስፈርቱን ችላ ብሏል ማለትም ጨምሮ ሌሎች ተያያዥ የህግ ጥሰቶችን ፈጽመዋል በሚል መሆኑ ታውቋል። ህንጻው የመኖሪያ ቤት፣ የቡና መጠጫና ምግብ ቤት የመሳሰሉት የተካተቱበት እንደነበር ተዘግቧል። እስራኤል ውስጥ በቴል አቪቭ አቅራቢያ በመትገኘው ኢላድ ከተማ ትናንት ሐሙስ በፍልስጤማውያን ተፈጽሟል በተባለ ጥቃት ቢያንስ 3 ሰዎች በሰለት ተወክተው መገደላቸውን የእስራኤል ሐኪሞች አስታወቁ። የቴል አቪቭ ፖሊሶች ጥቃቱን ያደረሱት ሰዎች በመኪና ማምለጣቸውን አስታውቀዋል። አደጋው የተፈጸመው እስራኤላውያን የነጻነት ቀናቸውን በተለያዩ የጎዳና ዝግጅቶችና የአየር ላይ ትርኢቶች በሚያከብሩበት ወቅት መሆኑን ተነግሯል። ቀደም ሲል በዚሁ ዕለት ኢየሩሳሌም ውስጥ ለእስራኤልና ፍልስጤማውያን መለኮታዊ በሆኑ የሃይማኖት ተቋማት አቅራቢያ በፍልስጤማውያን አዲስ አመጽ ተቀዝቅዞ እንደነበር ተነግሯል። ከቅርብ ጊዜ ወዲህ በፍልስጤምና እስራኤል መካከል ያለው አለመግባባት እያየለ መምጣቱም ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ዝግጅታችንን ነው። አርብ ሚያዝያ 28 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ኔልሰን ሎፔዝ ነው ለስርጭት ምህንድስና የተሰየመው። የስቱዲዮ ምስልና ድምጽ አቀናባሪያችን ጆናታን ዋከር ነው። የዌብና መገናኛ ቅንብሮች አስተናጋጃችን አበባየው ገበያው፣ የምስልና ድምጽ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። በራዲዮ ቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮቻችን በቀጥታ ወደ ለቱ አብይ ርዕስ ተሰዳችሁ። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ በተባለ ወረዳ ውስጥ ባለፈው ማክሰኞ ልጆቻቸው በመንግስት የጸጥታ ኃይሎች እንደተገደሉባቸው ሁለት ወላጆች ለአሜሪካ ድምጽ ተናገሩ ይላል የዕለቱ አብይ ርዕስ። ከሸኔ ታጣቂዎች ጋር ግንኙነት አላቸው በሚል የተገደሉትን ልጆቻቸውን አስክሬን ማንሳትና መቅበርም አልቻልንም ነው ያሉት። በጉዳዩ ላይ የወረዳ ኃላፊዎችን፣ የኦሮሚያ ክልል ባለስልጣናትንና ከፌዴራል መንግስት ባለስልጣናትን ጭምር ምላሽ ለማግኘት በየደረጃው ያደረግነው ሙከራ ለጊዜው አልተሳካም። ምላሻቸው እንዳገኘን ይዘን እንቀርባለን። ለዛሬ ከቤተሰቦች የተገኘውን መረጃ ፀሐይ ዳምጠው እንደሚከተለው ታሰማናለች።
በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ ወረዳ ሚያዝያ 25 2014 ዓ.ም ባለፈው ማክሰኞ የጸጥታ ኃይሎች መንግስት ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩ ታጣቂዎች ጋር ተያይዞ ቤት ለቤት ፍተሻ ሲያካሂዱ እንደነበርና ነዋሪዎችን ከቤታቸው ሲወስዱ እንደነበር ከወረዳው ነዋሪዎች መካከል አንዳንዶቹ ለአሜሪካ ድምጽ ገልጸዋል። አቶ ታምሩ ነጋሳ የወረጃርሶ ወረዳ ነዋሪ መሆናቸውን ልጃቸው ካሳ ታምሩ በሰላሌ ዩኒቨርሲቲ ኩዩ ቅርንጫፍ የሶስተኛ ዓመት ተማሪ እንደነበር ገልጸው ለትንሳኤ በዓል ወደ ቤተሰብ መግባቱን ነው የተናገሩት። እናም ሚያዝያ 24 2014 ዓ.ም ጠዋት ወደ ቤተ ክርስቲያን እየሄደ ያለ በመንግስት የጸጥታ ኃይል ተያዘ ሲሉ የነበረውን ሁኔታ ያብራራሉ።
ከቤተ
ክርስቲያን በዚያ ከሶስት ልጃ አራት ልጃ የሚሆን አካባቢ በዛ ተያዘ። ከተያዘ በኋላ ለምንድን ነው ልጁ ምን አረጀ ብዬ ስጠይቃቸው ልጁ ወይም ሸኔ ይሁን ወይም ደግሞ የታጠቀ ይሁን አናውቅም አሉ። ኧረ እሱ እኔ አመት በዓል ለማሳለፍ ነው መጣው፣ ከክዳን ሹር ማግስት ነው መጣው፣ ኃላፊነት ያለው እኔ ነው እኔ እንዳይደረደሩብኝ ስል አንተም የእሱ ኃላፊነት ትወስዳለህ እንደሆነ እንትመካለን ብለው እኔም ከዛ በኋላ አንድ ላይ ተሰበሰቡና ልጁ ምን አረጀ ለምንድን ነው ያዙልኝ ብዬ ስጠይቃቸው አይ ለምርመራ ነው ይዘህ ሄደን በቃ ነገ ይጠዋት ወይም ተነጎዳ ይለቀቃል ለምርመራ ያህል ነው እንጂ ምንም ጥፋት የለም አሉ። ያው ቀበሌ ሊቀመንበር ገበሬ ታጣቂ ነው። ኧረ እኛ ኃላፊነት እናንተ ላይ አረግን ያገራ ልጆቹ እንዳይጎዱብኝ ብዬ እነሱ ላይ ሰውን እና በኋላ በማግስቱ ስንሄድ ሙሳ ምናምን ይዘህ ስንሄድ አይ ልጆቹን አበልተናል፣ በደንብ አበልተናል፣ በቃ ቦታችሁ ይዙዱና ተነጎዳ ወይም የሚመጣ ሰሞን ላይ ይለቀቃሉ አሉ። ሞታል ብሎ ወሬ ስንሰማ ደግሞ በቃ ወዳም ወዳም ሄደ። እስቲ ሬሳ እንኳን ሙ ሬሳውን ስጡ፣ ከሞቱ ሬሳውን ስጡ። 14 ሰው ነው እኛ አካባቢ የሞቱ።
አቶ ስሜኔ በላይ የሟች ወጣት መለሰ ስሜኔ አባት መሆናቸውን ለአሜሪካ ድምጽ ገልጸው ልጃቸው እንዴት በማንና የት እንደተያዘ ሲያብራሩ
ሀያ አራት ስምንተኛ ወር ውስጥ አሁን ከጠዋቱ በግምት 12 ሰዓት ከሩብ ይሆናል። አሁን ከእንቅልፍ እንደተነሳ ነው ከብቶችን ከቤት አወጥተን ጭድ እያበላን እያለን ካሳ ታምሩ የሚባለው እና ተስፋዬ ሁሉ የሚባለው ከእኔ በታች ናቸው። እነሱ ቤት እነሱን ይዘው ወደ ላይ ሲመጡ አሁን ምንድን ነው የሚሄዱት ብዬ የኔ ቤት ደግሞ መንገድ ላይ ነው። ምንድን ነው የምታየኝ? ና ኑ እስኪ። ምንድን ነው የምታየኝ? ኑ እስኪ አሉ። ህግ ነው ብለን ስንወጣ እና ልጄን አሁን ትክክለኛ ሸኔ አሁን አገኘን፣ ትክክለኛ ሸኔ ይሄ ነው ብለው በጉር አረዝሞታል ልጄ። ከዛ አሰሩት፣ ምርመራ ተደረገ እዛው። ይሄ የሀገር ሽማግሌ ጸሐፊ ነው ታምሩ የሚባለው የካሳ አባትም ተይዞ ነበረ። ይሄ ደግሞ የሰንበት ገንዘብያዊ ነው ተብሎ እኛን ለቀቁት እና ይሄም ልጄ ነው፣ ምንም አላጠፋም፣ ምንም ውስጥ የለውም። ምን ነው ብዬ ስነግረው ተመርምሮ ይመለሳል፣ ምንም አይሆንም ምናምን አሉ።
አቶ ስሜኔ አክለው ሚያዝያ 25/2014 ዓ.ም ጠዋት 2 ሰዓት ልጃቸውን ጨምሮ የተያዙ ሰዎች የታሰሩበት ካጅማ ተብሎ የሚታወቅ የመንግስት የጸጥታ ኃይል እንደ ካምፕ የሚጠቀምበት ስፍራ ላይ ስንቅና ልብስ ይዘው ልጃቸውን ለመጠየቅ እንደሄዱ ነው የተናገሩት። ነገር ግን በር ላይ ተረኛ የጥበቃ አካል የሰጣቸውን መልስና የልጃቸውን ሞት እንዴት እንደሰሙ ተናግረዋል።
አንድ ስነድ አሁን ምንድን ነው የምታደርጉት ለምን መጣችሁ አሉ። ከዛ አይ ስንቅ እንዲወስዱ ነበረ፣ ስንቅ እዚህ አለ፣ ይበላሉ ይበላሉ ብለውና ሾፌውን አባሩን። ከዛ አሁን ከዛ ስንመለስ ሰዎች ለካ ጠዋት ያለቁበት ቦታ ሄደው ተመልክተዋል። ከዛ አሁን ለእኛ ነገሩት። እኛ ሄደን እንግዲህ ቦታውን አየን። ዋሻ ሚካኤል የሚባል ሙሽሪት የሚባል የሆነ ቦታ ገደል ቦታ አለች እና እዛ ሄደን ሬሳውን አይተን ወደ አስተዳደር ሄደን ብናመለክተው ይህንን አይመለከተኝ ማለት ነው። ከዛ ወዲህ ነድ ወደዛ ሄድ ወዲህ ነድ ወዲህ ሄድ እያሉን በቃ እስከ ማታ ድረስ ተጉላልተን ገባን እና እስከ ዛሬ ድረስ አሞራ እየበላ ጅብ እየበላ ያራ 13 ሬሳ እዛ እየበሰበሰ ይገኛል። ያለ አግባብ ገለሁት፣ ሬሳንም አጣን፣ ልጃችንም አጣን። እንደዚህ ያደረጉን ህግ አስመስለው
ለአሜሪካ ድምፅ ልጆቻቸውን ጨምሮ 14 ሰዎች መገደላቸውን የገለጹት የሰሜን ሸዋ ወር ጃርሶ ወረዳ ነዋሪ መሆናቸውን የገለጹት ግለሰቦች ይህ ዘገባ እስከተሰራበት ሰዓት በመንግስት ጸጥታ ኃይሎች በመከልከላቸው የልጆቻቸውን አስክሬን አንስተው መቅበር አለመቻላቸውን ተናግረዋል። በዚህ ጉዳይ ላይ ከወር ጃርሶ ወረዳ፣ ከሰሜን ሸዋ ዞን፣ ከኦሮሚያ ጸጥታና አስተዳደር ቢሮ፣ ከፌዴራል መንግስት ኮሚኒኬሽን አገልግሎት እና ከኢትዮጵያ ሰብአዊ መብቶች ኮሚሽን መልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። በሌላ በኩል በሰሜን ሸዋ ወር ጃርሶ ወረዳ ኮሚኒኬሽን ጽህፈት ቤት በማህበራዊ ትስስር ገጹ ሚያዝያ 24/2014 ዓ.ም ባወጣው መግለጫ በጸጥታ ኃይሎች ቅንጅት በአዋሬ ጎልጂና በጀምጀሜላ ቀበሌ 18 የኦነግ ሸኔ ሚሊሻዎች ከ6 ጠመንጃ ጋር በቁጥጥር ስር ውሏል ስል ገልጾ ነበር። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ በተከታዩ ርዕስ ደግሞ ወደ ወለጋ ነው የምንሻገረው። ከኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በጸጥታ ችግር ተፈናቅለው አሙሩ ወረዳ የቴክኒክና ሙያ ማሰልጠኛ ቅጥር ግቢ ውስጥ መጠለላቸውን የሚናገሩ ተፈናቃዮች ላለፉት 4 ወራት ያህል ድጋፍ ያለማግኘታቸውንና ለችግርም መጋለጣቸውን ተናግረዋል። በምግብ እጥረት ሳቢያ ለበሽታ የተጋለጡ ህጻናትም አሉ ነው ያሉት። የክልሉ መንግስት ሆሮ ጉድሩ ወለጋ ዞን ውስጥ ያሉትን ጨምሮ በሌሎችም ስፍራዎች በጸጥታ ችግር ሳቢያ የተፈናቀሉ ሰዎችን ለመርዳት ወደ ነቀምቴ ከተማ እህል ማጓጓዙን ነው የገለጠው። በአካባቢው ሰላም በማስፈን ችግሩን በዘላቂነት ለመፍታት እየሰራው ነው ብለዋል። ናኮር መልካኔ ተከታተለው።
ከኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በጸጥታ ችግር ተፈናቅለው በአሙር ወረዳ ቴክኒክና ሙያ ማሰልጠኛ ተቋም ተጠልለው እንደሚገኙ የተናገሩና ስማቸው እንዲገለጽ ያልፈለጉ አንድ ተፈናቃይ ላለፉት 4 ወራት ከመንግስት ድጋፍ አለማግኘታቸውን ተናግረዋል። በዚህ ምክንያት ከ300 በላይ አባወራዎች ከነ ቤተሰቦቻቸው ችግር ላይ መውደቃቸውን ተናግረዋል።
ገርጋርታ እንዲያስገል ሞቱማን ጀልቀበ ጋዝሩ ንሰን ብርድልሲ ካንድሮ ቁበቶ ተራሃፈ ዱበርቲ ኡልፋ
እዚህ ከገባን መንግስት ምንም አይነት ድጋፍ አድርጎልን አያውቅም። ነገር ግን ከሌሎች ተፈናቃዮች የቀረ 50 ብርድ ልብሶችን ለወላድ ሴቶችና ለአቅመ ደካሞች ሰጥቶ ነበር። ከዛ ውጪ ምንም ያደረገልን ድጋፍ የለም። ከወረጃርሶ ቀበሌ ተፈናቀልን ከ300 አባወራዎች በላይ ስንሆን በቁጥር ከ4000 ሰዎች እንበልጣለን። እስካሁን ምንም የተሰጠን ነገር የለም ነው ያሉት።
በማጥባት ላይ የሚገኙትን ህፃን ልጅ ጨምሮ የ7 ልጆች እናት የሆኑት አንድ ተፈናቃይ ስለገጠማቸው ችግር ያብራራሉ።
ኛጣ ከቻንጅሩ ሻዘር ከቻንጅሩ ረኮን ዳይና ከኛራስ ጌጅር
ብዙ ችግር ደርሶብናል። ምግብ እያገኘን አይደለም። ውሃም እንደዛው። ልጆቻችን ላይ ችግር እየደረሰ ነው። ልብሳችን እንኳን የምናጸዳበት የለንም። የኔ አሁን ከብቶቼ ተወስዶብኛል። ልጆቼ ከኔ ምንም እያገኙ አይደለም። እናም ብዙ ችግር አጋጥሞኛል። ልጆቻችን በምግብ እጥረት ወደ ጤና ተቋማት እየወሰድናቸው ነው። አሁን ከፍተኛ ችግር ተጋርጦብናል።
ሌላው ስለሚገኙበት ችግር በስልክ የገለጹልን ግለሰብ መንግስት በአስቸኳይ ድጋፍ እንዲያደርግላቸውና አካባቢውን አረጋግቶ ወደ ቤት ንብረታቸው እንዲመልሳቸው ጠይቀዋል።
ሞቱም ማዳማፍ ንገርጋሬ የነይሲን ገርጋራ ጃፋኔ ንንጀቹ መልያም ተቆፈኑ ላስም እንጂሮ
መንግስት በአፍ ደረጃ እረዳቸዋለሁ ይላል እንጂ እስካሁን ምንም ያደረገልን ድጋፍ የለም። አሁንም መንግስትን የምንጠይቀው እንዲረዳንና አካባቢውን በማረጋጋት ወደ አካባቢያችን እንዲመልሰን ነው ብለዋል።
ከዚህ ቀደም የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽን ተብሎ የሚታወቀውና ሲያሚን ባዋጅ ወደ ጋዲሰ ቡሳ ጎኖፋ የቀየረው ኮሚሽን ሐላፊ አቶ ሙስጣፋ ከድር ለቪኦኤ እንዳስረዱት ሆሮ ጉድሮ ወለጋን ጨምሮ በአራቱም ወለጋ ዞኖች በጸጥታ ችግር ሳቢያ የተፈናቀሉ ሰዎችን ለመርዳት እየተደረገ ነው ያሉትን አብራርተዋል።
ረኮን ነገኛላኑ ሰናዋንጅሩ ፍምዳን ጆተል ለማንደር ቢከን አችፊዱ እንደምደነ
የጸጥታ ችግር በአካባቢው በመኖሩ ለባለፉት 2 ወራት እህል ወደዛ መውሰድ አልተቻለም። መቀንቴ ከተማ ውስጥ እህሉ እንዲራገፍ በማድረግ በትንንሽ መኪናዎች እንዲወስዱም ሁኔታዎች እንዲመቻቹ ተነጋግረናል። ያስቀምጥነው ሌላ መፍትሄ የህዝብ ንቅናቄ በማድረግ እዛው የተሰበሰበው ህዝብ መልሶ እዛው አካባቢ ለተፈናቀሉ ሰዎች እንዲሆን እያመቻቸን ነው። ድጋፉ በቂ ላይሆን ይችላል። ህብረተሰቡም እርስ በርሱ እንዲተጋገዝ አቅጣጫ አስቀምጠናል። ሆሮ ጉድሩ ወለጋ ከራሱም ተርፎ ሐረርጌ ዞን ውስጥ በተከሰተው ድርቅ የተጎዱትንም እየረዳ ስለሚገኝ እዛው አካባቢ የተገኘውን እህል በማስተባበር እርስ በርስ የሚተጋገዙበት ሁኔታ እንዲፈጠርም ተነጋግረናል ሲሉ ተናግረዋል።
አቶ ሙስጣፋ ክለውም ችግሩን በዘላቂነት ለመፍታትና ተፈናቃዮችን ወደ ቀያቸው ለመመለስ መንግስት እየሰራ ነው ያሉትን ገልጸዋል።
ካሊ የሮዴራ ወራ ፈኛፍ ናኑ ሰናቡቃኒ አቺ ገረብራክ
የረጅም ጊዜ ቅዳችን ከአካባቢው ተፈናቅለው ወደ ሌላ ቦታ ይሄዱ ወደ አማራ ክልል የሚሄዱ ሰዎች ላሉ የጸጥታውን ሁኔታ በማረጋጋት ወደ ቀያቸው እንዲመለሱ ከጸጥታ አካላት ጋር እየሰራን ነው ሲሉ ተናግረዋል።
በኦሮሚያ ክልል ውስጥ በዚህ አመት በጸጥታ ችግር እንዲሁም በድርቅና ደህንነት ሳቢያ ከ4 ሚሊዮን 300 ሺህ የሚበልጡ ሰዎች በህብረተሰቡና መንግስት ድጋፍ እየኖሩ እንደሚገኙ ኮሚሽኑ አስታውቋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አድማጮች ተከታዩም እዛው ኦሮሚያ ውስጥ ያቆየናል። የኢትዮጵያ ምርት ገበያ ድርጅት በኦሮሚያ ክልል የሚገኙ 7 ቅርንጫፎቹ በሙሉ በክልሉ የጸጥታ ኃይሎች መታሸጋቸውንና 58 ሰራተኞችም መታሰራቸውን አስታወቀ። ቅርንጫፎቹ የተዘጉበትና በቅርንጫፎቹ የሚሰሩት ሰራተኞቹ የታሰሩበት ምክንያት እንዳልተገለጸ ጉዳዩን በተመለከተ ለአሜሪካ ድምጽ ማብራሪያ የሰጡት የኢትዮጵያ ምርት ገበያ ኮርፖሬት ኮሙኒኬሽን ስራ አስኪያጅ ነጻነት ተስፋዬ ተናግረዋል። ድርጅቱ ሁኔታውን ለሚመለከታቸው የፌዴራልና የክልል መንግስታት ቢያስታውቅም ምላሽ እንዳልተሰጠው ነው የገለጹት። ይህንን አስመልክቶ ከኦሮሚያ ክልልም ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኬኔዲ አባተን የተከታተለው።
ከተመሰረተ 14 ዓመታትን ያስቆጠረው የኢትዮጵያ ምርት ገበያ በመላ ሀገሪቱ ካሉት 25 ቅርንጫፎች መካከል በኦሮሚያ ክልል የሚገኙት ሁሉም ቅርንጫፎቹ ከሚያዝያ 20 ጀምሮ መታሸጋቸውንና በእለቱ ከአንዱ በስተቀር በየቅርንጫፎቹ በስራ ላይ የነበሩ ሰራተኞችም መታሰራቸውን የኢትዮጵያ ምርት ገበያ የኮርፖሬት ኮሙኒኬሽን ስራ አስኪያጅ ነጻነት ተስፋዬ ገልጸዋል።
የኢትዮጵያ ምርት ገበያ በኦሮሚያ ብሔራዊ ክልል ላይ ውስጥ 7 ቅርንጫፎች አሉት። ሚያዝያ 20 ቀን ከሰዓት በኋላ እኛም ለጊዜው ባላወቅነው ምክንያት የኦሮሚያ ብሔራዊ ክልል የፖሊስ ኃይል ወደ እነዚህ ቅርንጫፎች በመሄድ ሰራተኞቹን በቁጥጥር ስር ውለዋል። በቅርንጫፎች ስር ያሉት መጋዘኖችም በሙሉ ታሽገዋል። እነዚህ ቅርንጫፎች ግንቢ፣ ጅማ፣ ነቀምት፣ በደሌ፣ መቱ፣ አዳማና ቡሌ ሆራ ያሉ መጋዘኖች ናቸው። ከቡሌ ሆራ ውጪ በ6ቱ ቅርንጫፎች የሚገኙ ሰራተኞች ናቸው በወቅቱ የታሰሩት። አውትሶርስ ስታፍ ጭምር ነበር ይሄ ስር ያጋጠመው። በየማሉ የተለቀቁ ሰራተኞች አሉ። አሁን ግን ባለን መረጃ 58 ሰራተኞች በእስር ላይ ይገኛሉ።
በእስር ላይ የሚገኙት ሰራተኞች እስካሁን ፍርድ ቤት አለመቅረባቸውን ያመለከቱት አቶ ነጻነት ቅርንጫፎቹ የተዘጉበትንና ሰራተኞቹም የታሰሩበትን ምክንያት በተመለከተ ላነሳንላቸው ጥያቄ ተከታዩን ምላሽ ሰጥተዋል።
እርምጃ ስለመወሰዱ ለኢትዮጵያ ምርት ገበያ ከየትኛውም አካል ከፌደራልም ከክልልም አካላት የተናገረ ነገር የለም። እስከዚህች ደቂቃ ድረስ የታሰሩ ደግሞ ሚያዝያ 20 ከሰዓት በኋላ እንደሆነ ቀድም ገልጫለሁ። ዛሬ ሚያዝያ 28 ነው። አሁን ይሄን ቃለ መጠይቅ እስከምሰጥበት ጊዜ ድረስ እነዚህ ሰራተኞቻችን ወደ ፍርድ ቤት አልቀረቡም። ይህን ጉዳይ ለሚመለከታቸው የፌዴራልና የክልል መንግስታት አሳውቀናል፣ በደብዳቤ ጠይቀናል። የኢትዮጵያ ምርት ገበያ የስራ አመራር ቦርድ ሰብሳቢም እንደዚሁ ከሚመለከታቸው የመንግስት አካላት ጋር እየተነጋገሩ ነው። የእኛ መስሪያ ቤት የበላይ አመራር ከሚመለከታቸው አካላት እንደዚሁ እየተነጋገሩ ነው። ለጊዜው እስከዚች ደቂቃ ሰዓት ድረስ ምንም አይነት ውጤት አላገኘንም። ሰራተኞቻችንም እስር ቤት ነው ያሉት።
ምናልባት ከተለቀቁት ሰራተኞች ጋር የመገናኘት እድል ካላችሁ የታሰሩበት ምክንያት ምን እንደሆነ የተገለጸላቸው ነገር የለም። አሁንስ የተጠሩት የት ታስረው እንዳሉ የሚታወቅ ነገር አለ?
ሁሉም ቅርንጫፎች ላይ ከተፈቱት ሰራተኞች በተለያየ መንገድ አግኝተን ጠይቀናል። ለመታሰራቸው ምክንያት የሚሆን ነገር አልተነገራቸው። ሰራተኞቹ ግን እዛው በየከተማው ባሉ ፖሊስ ጣቢያ መታሰራቸው እናውቃለን። ይታወቃል ያሉበት ቦታ።
ከታሳሪዎቹ መካከል 22ቱ የነቀምት፣ 14ቱ የግንቢ፣ 7ቱ የመቱ፣ 7ቱ የአዳማ፣ 5ቱ የጅማና የተቀሩት 3ቱ ደግሞ የበደሌ ቅርንጫፍ ሰራተኞች መሆናቸውን ነው የኢትዮጵያ ምርት ገበያ የኮርፖሬት ኮሙኒኬሽን ስራ አስኪያጅ ነጻነት ተስፋዬ ገለጹት። ሰራተኞቹ ለመታሰራቸውና ቅርንጫፎቹ ለመዘጋታቸው ምክንያት ሊሆን የሚችል ከዚህ ቀደም በመንግስት አካል አሊያም በምርት አቅራቢዎችና ሌሎች የሚመለከታቸው አካላት የቀረበባቸው ክስ ይኖር እንደሆነ የተጠየቁት አቶ ነጻነት ምንም ክስ አለመኖሩን ተናግረዋል። ይልቁንም የምርት ገበያው ሁሉም ቅርንጫፎች በሚገኙበት አካባቢ ካሉ የመንግስት አካላትና ከምርት አቅራቢ አርሶ አደሮች ጋር ተቀራርበው እንደሚሰሩና መልካም ግንኙነት እንዳላቸው ማብራርተዋል። ከአርሶ አደሮቹ የሚነሱ ጥያቄዎች በሚኖሩበት ጊዜም በንግግር የሚፈታበት አሰራር መኖሩንም ነው ያመለከቱት። ከሰራተኞች መታሰር ባለፈ በማህበር ተደራጅተው በተዘጉት የምርት ገበያው ቅርንጫፎች የሚሰሩ በርካታ ወጣቶች በቅርንጫፎቹ መዘጋት ምክንያት ከስራው መሆናቸውን የገለጹት አቶ ነጻነት በየመጋዘኖቹ የሚገኙ ምርቶች ለብልሽት ሊዳረጉ እንደሚችሉና ይህም የሚያስከትለውን ኢኮኖሚያዊ ተጽዕኖ ማብራርተዋል።
በመጋዘኖቹ ውስጥ አርሶ አደሮች አቅራቢዎች ያመጣቸው ምርቶች አሉ። በምርት ገበያ በኩል እንዲገበያዩ ቡና፣ ጥራጥሬ፣ ቅባትን ቀማቀም ማለት ነው። በመታሸጉ ምክንያት ለግብይት መቅረብ አልቻለም። ሁለተኛው ላኪዎች ኢትዮጵያ ምርት ገበያ ምርቱ በግብይት መድረክ ላይ ምርቶቹን ገዝተው ይረከቡ ዝግጁ የሆኑ ምርቶች አሉ። አሁንም በምርት ገበያው መጋዘን ውስጥ ነው ያለው። እንግዲህ በነዚህ ቀናት ከሚያዝያ 20 ጀምሮ እስከ ዛሬ ድረስ እነዚህ ሰዎች ምርታቸውን ማግኘት አልቻሉም ማለት ነው። የአርሶ አደሮች ምርት በተለይ በሙሉ ምርቱ ለውጭ ገበያ የሚውል ነው። ሀገራችን ውጭ ምንዛሪ የምታገኝበት ምርት ነው። አርሶ አደሩም አቅራቢውም በጊዜው ገንዘቡን አግኝቶ ተጨማሪ ምርት ወደ ግብይት ስርዓቱ የሚያመጣበት ጊዜ ነበር። በዚህ ጊዜ ውስጥ ግን ይህን ሁሉ መፈጸም አልተቻለም። ይሄ ብቻ አይደለም። መጋዘኖቹ ለዚህን ያህል ጊዜ ሲታሽጉ በሚፈጠረው ሙቀትና መጋዘን ውስጥ ካለው የምርት ብዛት አንፃር በምርቱ ጥራት ላይ የጥራት ጉድለት ሊያጋጥም ይችላል። ይሄ ደግሞ ሌላው ለኛ ትልቅ ኪሳራ ነው የሚሆነው፣ ለአርሶ አደሩ ኪሳራ ነው የሚሆነው። ከዚህ በኋላ ወደ ግብይት ሲያቀርብ ደረጃውን ጭምር ሊቀንስበት ይችላል። ኢትዮጵያ ምርት ብለ ግብይት መድረክ አትራፊ ድርጅት አይደለም። ስለዚህ የሚጎዳ የተቋም ጉዳይ አይደለም። ሀገራችን በእነዚህ ምርቶች ግብይት ምክንያት ማግኘት የሚገባትን ገቢ ልታጣ ነው የሚያደርገው።
የኦሮሚያ ፖሊስ እርምጃውን የወሰደው በድንገት መሆኑን በመግለጽ በየቅርንጫፎቹ ባሉ መጋዘኖች ውስጥ የሚገኙ ለግብይት የቀረቡ ምርቶች ትክክለኛ መጠን እንደማይታወቅም የኢትዮጵያ ምርት ገበያ ኮርፖሬት ኮሚኒኬሽን ስራ አስኪያጅ ነጻነት ተስፋዬ ለአሜሪካ ድምጽ ገልጸዋል። በዚሁ ጉዳይ ላይ ከፌደራል መንግስትም ይሁን ከኦሮሚያ ክልል እስካሁን በይፋ የተሰጠ መግለጫ የለም። ከኦሮሚያ ክልል የተለያዩ ባለስልጣናት ምላሽና ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራም ሊሳካልን አልቻለም። ስለ ጉዳዩ ከሚመለከታቸው የመንግስት አካላት ምላሽ ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የአገር ውስጥ ዜና ዘገባዎችን ነበር የተከታተልነው። አሁን ወደ ዓለም አቀፍ ርዕስ እንሻገራለን። የኬንያ ባለስልጣናት በቤት ሰራተኝነት ተቀጥረው ወደ መካከለኛው ምስራቅ አገሮች ለሚሄዱ ዜጎቻቸው መብታቸውን እንዲያውቁ ስልጠና በመስጠት ላይ መሆናቸውን አስታወቁ። ይህ ስልጠና መሰጠት የተጀመረው ሰራተኞቹ ድብደባ፣ መደፈርና ግድያን ጨምሮ የተለያዩ ጥቃቶች እንደሚፈጸሙባቸው ለበርካታ ዓመታት የወጡ ሪፖርቶች ያሳዩትን ተከትሎ ነው። ካለፈው ህዳር ወር ወዲህ የተጠቀሱት አድራጎቶች የተፈጸሙባቸው ቢያንስ 3 ኬንያውያን እንዳሉ ሪፖርት የደረሳቸው መሆኑን የኬንያ ባለስልጣናት አመልክተዋል። የሚበዛው ሳውዲ አረቢያ ውስጥ መሆኑንም አክለው ገልጠዋል። ከናይሮቢ ቪክቶሪያ አሙንጋ ያጠናቀረችውን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች።
በርናርድ ኢንጀንጋ በቤት ሰራተኝነት ተቀጥራ ለሶስት ዓመታት ሳውዲ አረቢያ የኖረችው ባለቤቱ ኤስተር ቱኩ መሞቷን ከሰማ ዓመት ሞላ። የሳውዲ ባለስልጣናት ኤስተር አሰሪዎቿ ቤት ውስጥ የራሷን ህይወት አጠፋች ቢሉም በርናርድ ግን የአራት ልጆቹን እናት ሰው ነው የገደላት ብሎ ነው የሚጠረጥረው።
ሚሊዋኬ ኢኮኖሚ ንዛኩጂኒዮንጋ ማናምፕሮኩጂኒዮንጋውላ
ሰውነቷ ላይ የራሷን መስቀሏን የሚያሳይ አንድም ምልክት የለም። መቼም ከተሰቀለች አንገቷ ላይ ምልክት መኖር አለበት። አስክሬኗ ተቀብሮ የነበረ ይመስላል፣ ምክንያቱም በጣም ቁሽሽ ብሏል። በግራ ጎኗ በኩል በስለት የተወጋ የሚመስል ምልክት አለ።
የኬንያ ባለስልጣናት እንዳሉት ካለፈው ህዳር ወር ወዲህ ለስራ ወደ መካከለኛው ምስራቅ የሄዱ ቢያንስ 23 ኬንያውያን ሞተዋል። በኬንያ የሰራተኛ ጉዳይ ባለስልጣናት መሰረት አብዛኞቹ ህይወታቸው ያለፈው ሳውዲ አረቢያ ውስጥ ነው። የሳውዲ ባለስልጣናት ደግሞ 23ቱም የሞቱት በልብ ድካም ምክንያት ነው ይላሉ። አምነስቲ ኢንተርናሽናል እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ሚያዝያ ወር ውስጥ ባወጣው ሪፖርት በቤት ሰራተኝነት ወደ ሳውዲ የሄዱ ኬንያውያን ደሞዛችንን በትክክል አይከፍሉንም፣ አስገድደው ያሰሩናል፣ ይደበድቡናል፣ ይደፍሩናል፣ አደገኛ የስራ ሁኔታ ውስጥ ነን የሚሉ ብሶቶችን በተደጋጋሚ እንደሚያሰሙ አመልክቷል። አሁን ታዲያ ኬንያ በቤት ሰራተኝነት ወደ ውጭ ሀገር ለሚሄዱ ዜጎቿ ደህንነታቸውን በሚመለከት ስልጠና በመስጠት ላይ ነች። ኢዴት ሙሮጎ የምስራቅ አፍሪካ የቤት ውስጥ እንክብካቤ ሰራተኞች ስራ አመራር ተቋም ኃላፊ ናቸው። እንዲህ ይላሉ።
ስልጠና ሳይሰጣቸው መላክ ማለት ለብዝበዛና ለጥቃት ማጋለጥ ማለት ነው። በሚሰጠው ስልጠና ውስጥ ስለ ሰራተኛ መብት እንዲያውቁ ይደረጋል። ካሰሪዎቻቸው ጋር እንዴት እንደሚደራደሩና ትክክል በሆነ መንገድ የስራ ቅጥራቸው እንዲከናወን እንዴት መጠየቅ እንዳለባቸው ማወቅ አለባቸው ሲሉ አስረድተዋል።
በየአመቱ 30,000 ኬንያውያን ስራ ፍለጋ ወደ መካከለኛው ምስራቅ ይሄዳሉ። የኬንያ ባለስልጣናት የሰራተኛ ህጉን እንዲያሻሽሉ የሳውዲ አረቢያ ባለስልጣናትን እያነጋገርን ነው ብለዋል። ሳይመን ቼሉጊያ የኬንያ የሰራተኛ ጉዳይ ሚኒስቴር ባለስልጣን ናቸው እንዲህ ብለዋል።
We would want in case we would want them to also upskill their laws.
የሳውዲ ባለስልጣናት ህጋቸው ሁሌም አሰሪው የሚለው ትክክል ነው ብሎ ማዳላስ ሳይሆን የሰራተኛውንም ያሰሪውንም መብት እኩል የሚጠብቅ አድርገው እንዲያሻሽሉት እንፈልጋለን። ሁለተኛ ደግሞ ሰራተኞች ተገቢው የደሞዝ ክፍያ ሊከፈላቸው ይገባል።
ቪኦኤ ናይሮቢ የሚገኘውን የሳውዲ አረቢያ ኤምባሲ በሀገሩ በኬንያውያን ሰራተኞች ላይ ይደርሳል ስለተባለው በደልና ሞት አስተያየቱን እንዲሰጥ ጠይቋል። ኤምባሲው በኢሜል በላከው ምላሽ የሳውዲ መንግስት በማንም ላይ ተገቢ ያልሆነ አድራጎት እንዲደርስ አይደግፍም ብሎ ከኬንያ መንግስት ጋር ዜጎቹ ከማናቸውም በደል ስለሚጠበቁበት መንገድ እየተነጋገርን ነው ብሏል። የኬንያ ባለስልጣናት በአገር አቀፍ አሃዞች መሰረት በየአመቱ 2 ሚሊዮን ወጣቶች ከትምህርት ቤት በሚመረቁበት ሀገር ክፍት የሥራ ቦታው 800 ሺህ ብቻ መሆኑን ጠቅሰው በዚህ ሁኔታ ወጣቱ ሥራ ፍለጋ ወደ ውጪ መሄዱ የማይቀር እንደሆነ ገልጸዋል።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ35 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ቅንብር እንሰዳችሁ። የፕሬስ ነጻነት እየተዘከረ ባለበት ሳምንት በሁለት የአፍሪካ ሀገሮች ይዞታ ላይ ያተኮረ ቅንብር ነው ተከታዩ። ቀዳሚውም ብሩንዲን የሚመለከት ነው። ሀብታሙ ስዩም ነው ያሰናዳው።
ብሩንዲ ውስጥ ለአንድ ገለልተኛ ሚዲያ ስራ ነበረ። በብዛት የምርመራ ጋዜጠኝነት ነበረ ስራዬ። እንደ ሌሎች ጋዜጠኞች ሁሉ ከሁሉም አስቸጋሪ ነገር የነበረው እንደ አውሮፓውያን አቆጣጠር ከ2005 ጀምሮ ስልጣን ላይ የነበረው መንግስት ቀደም ሲል ታጣቂ በነበሩ ሰዎች የተመሰረተ መሆኑና እኚህ ሰዎችም የጋዜጠኝነት ኃላፊነት ምን እንደሆነ የማያውቁ መሆናቸው ነው። ከነሱ አመለካከት ውጪ የሆነ አተያይ ያለውን ሰው አይታገሱም። እኔ እንደ ጋዜጠኛ የመንግስት ተቋማት የሚፈጽሟቸውን ግድያዎችና ባለስልጣናት የሚያደርጓቸውን ማጭበርበሮች አጣራለሁ። በዚህ ምክንያት ከመንግስቱ ጋር ሁሌም ችግር ውስጥ ገባለሁ። ታስሬ ነበረ። እኔን ለመግደል ብዙ ጊዜ ሙከራ አድርገዋል።
Frankly, there is no press freedom.
በግልጽ ለመናገር በብሩንዲ የፕሬስ ነጻነት የለም። ይሄ ታውቀ ሀቅ ነው። ገዢው ፓርቲ አሁን በህይወት የሌሉት ፕሬዚደንት ኒኩሪንዚዛ ስልጣን ለሶስት ጊዜ ለማራዘም ሲሞክሩ ሰዎች በመቃወማቸው እንደ አውሮፓውያኑ አቆጣጠር በ2015 ወዲያው ብሩንዲ ካጋጠማት የፖለቲካ ግጭቶችና የደህንነት ችግር ሌላ ጥቂት የጦር አባላት ኒኩሪንዚዛ ለሶስተኛ ጊዜ እንዳይወዳደሩ ከስልጣን ለማውረድ በመሞከር ህገ መንግስቱን ጥሰው ነበረ። ኒኩሪንዚዛና ደጋፊዎቻቸው የጸጥታ አካላት፣ ፖሊስና ሚሊሻ እርምጃ እንዲወስዱ ትዕዛዝ አስተላለፉ። የገዢው ፓርቲ የወጣት ክንፍ ሰዎችን ለመግደል ፈቃደኞች ነበሩ። ጋዜጠኞችንም ለመግደል ሙከራ አድርገዋል። በዚህ ምክንያት ከ107 በላይ ጋዜጠኞች ሀገር ጥለው ተሰደዋል። ብሩንዲ ውስጥ ሰው የሚገደለው በራሱ በመንግስት ነው። አሁን በሀገር ውስጥ የሚገኙ ጋዜጠኞች እንዳይገደሉ ስለሚፈሩ ነጻነት እንደሌላቸው ይነግሩናል። አሁንም እየሰራን በብሩንዲ ያለውን ሁኔታ ለብሩንዲ ህዝብና ለዓለም አቀፍ ማህበረሰብ መረጃ መስጠታችንን እንቀጥላለን። በብሩንዲ ስላለው ሁኔታ ለብሩንዲያውያንና ለዓለም አቀፉ ማህበረሰብ የምንናገረው እኛ ጋዜጠኞች መሆናችንን ህዝቡ አሁን ተረድቷል ማለት ይችላል። የሬዲዮ ጣቢያ አለን፣ የሚረዱን አጋሮችም አሉን። ግን ብዙ ችግሮች ስለሚገጥሙን ለሚደርስብን የፖለቲካ ጫና የጉልበት ኃይል እጅ ልንሰጥ እንችላለን። ይሄ ደግሞ ለብሩንዲ ትልቅ ኪሳራ ነው። አሁን ካለበት የባሰ መጥፎ ሁኔታ ውስጥ ሊወድቅ ይችላል። ለብሩንዲ መንግስት የምመክረው ወኔ እንዲኖራቸውና የጋዜጠኝነት ስራ ሀገርን ለማልማት ለዲሞክራሲና ለሰዎች መብት አስፈላጊ ስራ መሆኑን እንዲረዳ ነው። በታዳጊ ሀገራት ጋዜጠኝነት ለዲሞክራሲና ለልማት ከሚያስፈልጉ መሰረታዊ ነገሮች አንዱ ነው። ስለዚህ መንግስትን የምመክረው አንድ ሰው እንደ ሁከት ያሉ ነገሮችን ሲያወግዝ የሀገር ጠላት ሆነ ማለት እንዳልሆነና መንግስት በትክክል እንዲመራ እያገዘ መሆኑን እንዲረዳ ነው። ይህንን አይገነዘቡም። በብሩንዲ ለሚሰሩ ጋዜጠኞች የምነግራቸው ደግሞ ደፋር እንዲሆኑ ነው። የቀላል አለመሆኑን እንረዳለን። ግን ሙያውን ለመጠበቅ የቻልነውን ሁሉ እናደርጋለን። ምክንያቱም አሁን ወቅት ጋዜጠኝነት በብሩንዲ ውስጥ እየሰጠመ ነው። እናም ከዚህም ሊከፋም ይችላል።
አድማጮች በተከታዩም ቅንብር ከዚሁ ርዕሰ ጉዳይ ጋር ነው የምንቆየው። ቀደም ብዬ እንዳስታወቅኩት ሁለት የአፍሪካ ሀገሮች ናቸው የፕሬስ ይዞታቸው እየተመረመረ ያለው። ተከታዩ ዘገባ ደግሞ ወደ አጎራባቿ ኮንጎ ይወስደናል።
Personnellement, j'ai travaillé dans la première chaîne de télévision
ba Congo Democratic Republic የመጀመሪያ በነበረው የግል ቴሌቪዥን ጣቢያና 10A በተሰኘ ጣቢያ እንደ አውሮፓውያን አቆጣጠር ከ2001 እስከ 2020 ዓመተ ምህረት ድረስ ሰርቻለሁ። በወቅቱ ዜና አነብ ነበር፣ ግን የፖለቲካ ዘገባዎችንም እሰራ ነበር። የፖለቲካ ክፍል ኤዲተርም ነበርኩ። በዚያን ወቅት እስርን ጨምሮ በጣም ብዙ ችግሮች ገጥመውኛል። እንደ አውሮፓውያን አቆጣጠር በ2011 ከተደረገው ምርጫ በፊት በዣን ፒየር ቤምባ ይመራ የነበረው የኮንጎ ነጻነት ፓርቲ እንቅስቃሴ ባለስልጣን የነበረው ዣሜ ካቤንጋን ጋብዤ አነጋገርኩ። የተለየ ትርጉም ተሰጠው። ለምን? በወቅቱ የነበረውን ፕሬዚደንት እቅድ ተቸ ተባለ። በርግጥ እንግዳይ ነበር። የሱ አስተያየቶች በሱ ብቻ የተሰጡ ናቸው። ስቃይ የደረሰብኝ ግን እኔ ነኝ። ዋጋ የከፈልኩት እኔ ነኝ። በብሔራዊ የደህንነት ተቋም ውስጥ ታስሬ ነበር። ሌላ ምሳሌ የኢኳቶሪያል ተቋሚ በነበረው በቤኒን ላይ የሰራሁት ዘገባ ነው። በዛ ዜና መንግስት ከተፎካካሪዎቹ ጋር ለመደራደር የተስማማው የኮንጎ ዜግነት ስላላቸው ነው በማለቴ ከዚያ በኋላ በመሰራበት ቴሌቪዥን ጣቢያ የሚሰሩ ታሰሩ። ማስተቃይ ተፈጸመባቸው። የጣቢያውን ኃላፊና ጋዜጠኞችን ወደ ብሔራዊ ደህንነት ተቋም ወስደው አስተቃይቷቸዋል። ከዚያ በ2020 ትንፋሽን ጨረሱ። በጣም ብዙ ማስፈራሪያ ሲደርስህ፣ በተደጋጋሚ ስትታሰር፣ ስራህ ባልተገባ መንገድ ሲተረጎም፣ መጨረሻ ላይ ለህይወትህ መፍራት ትጀምራለህ። እነዚህ ናቸው ያሳለፍኳቸው አስቸጋሪ ነገሮች። በጣም ብዙ ጋዜጠኞች በተመሳሳይ ሁኔታ ውስጥ እያለፉ እንደሆነ አውቃለሁ። አሁን በኮንጎ ያለው የፕሬስ ወይንም የፕሬስ ነጻነት ሁኔታ በጣም አሳሳቢ ነው። መንግስት ከተቀየረም በኋላ በጣም አስከፊ ነው። ጆሴፍ ካቢላ ከስልጣን ወርደው አሁን ያሉት ፌሊክስ ሺሼኬዲ ናቸው። ነገር ግን በሳቸውም ዘመን ቢሆን በተመሳሳይ ነገር ውስጥ እያለፍን እንደሆነ ነው የሚሰማኝ። እዚህ ጋር ስለተገደሉና ጉዳያቸው በፍርድ ለመታየት እንኳን ስላልበቁ ጋዜጠኞች እንኳን እያወራሁ አይደለም። ሁለቱን በስም ለመጥራት በግል የማውቀው ወይም ከምስራቅ ኮንጎ ሰርጅ መሃል መጥቀስ ይችላለሁ። ነገር ግን በኮንጎ ከደርዝ በላይ ጋዜጠኞች ተገድለዋል። ግን የተደረገው ምርመራ ውጤት አልነበረውም። ምክንያቱም የፖለቲካ ግፊት ስላለ ነው። እንዲሁም እነዚህ ጋዜጠኞች የተገደሉበት ትክክለኛ ምክንያት እንዲወጣ ስለማይፈልግ ነው።
Oui, je continue à exercer ma profession.
አዎ በጋዜጠኝነት ሙያዬ መስራት ቀጥያለሁ። ግን እዚሁ ዩናይትድ ስቴትስ ከመጣሁ በኋላ ዋናው ስራዬ እሱ አይደለም። ከሱ ጎን ለጎን ሌሎች ነገሮችንም እሰራለሁ። ግን በሀገር ውስጥ ያሉ ዜናዎችን ተከትዬ በኢንተርኔት ላይና በማህበራዊ ትስስር መድረኮች ላይ ሚዛናዊ በሆነ መልኩ ጽፋለሁ። ምክንያቱም ራሴን የሀገሬ ዲሞክራሲና መልካም አስተዳደር ጠባቂ አድርጌ ነው የምቆጥረው። በተጨማሪም በወቅታዊ ጉዳዮች ላይ የምናወጣው ዘገባ ሚዛናዊ እንዲሆን በተለይም ደግሞ ስለ ሀገሪቱ የፖለቲካ ሁኔታ ከሆነ የተለያዩ ምንጮችን እንጠቀማለን። በስልጣን ላይ ያሉትንም ተቃዋሚዎችንም እናዳምጣለን። እኔ የምኖረው በዚህ በስደት ቢሆንም መረጃ አስፈልግ በስልጣን ላይ ያሉ ሰዎችን ለማግኘት እሞክራለሁ። ለትክክለኛ መረጃ እነሱን ለማግኘት የምንጠቀማቸው መንገዶች አሉ።
Je leur demande de tenir bon.
በኮንጎ መስራት የቀጠሉ ጋዜጠኞችን የምጠይቃቸው በጽናታቸው እንዲቀጥሉ ነው። ምክንያቱም እውነት ሁሌም ያሸንፋል። ኮፊ ኦሎሚዴ የተሰኘ ሙዚቀኛ ባንድ ዘፈን ውስጥ ውሸት በአሳንሳር ይመጣል፣ እውነት ግን በደረጃ ላይ ይወጣል ይላል። እውነት ጊዜ ይፍጅ እንጂ ያሸንፋል። ዲሞክራሲ ያሸንፋል። ስለዚህ ጸንታችሁ ቁሙ። ለየትኛውም የፖለቲካ ፓርቲ በስልጣን ላይ ያለውን ይሁን ለተቃዋሚዎች ተገዥ አትሁኑ እላለሁ። ግን ደግሞ ሕይወታችሁ አደጋ ላይ መውደቁን ከተገነዘባችሁ አገሩን ለቃችሁ ለመውጣት አታመንቱ። ለገዢዎችና ለኮንጎ ዲሞክራቲክ ሪፐብሊክ ደግሞ የጋዜጠኞችን ደህንነት እንዲጠብቁና እንዲከላከሉ እጠይቃለሁ።
አመሰግናለሁ ሀብታሙ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ታዲያ ቀጣዩም ከዚሁ ርዕሰ ጉዳይ ላይ መሰንበቻውን ልዩ ትኩረት በዓለም ዙሪያ ተሰጥቶት ከሚገኘው የፕሬስ ነጻነት ጋር የተያያዘ ነው። ወደ ኢትዮጵያ ነው ታዲያ የሚመለሰን የትንታኔ ቅንብር ነው። የኢትዮጵያን የመገናኛ ብዙሃን ምህዳር የማሻሻልና የማስፋቱ ሂደት ከሀገሪቱ ወቅታዊ የጸጥታ ሁኔታ ጋር በተያያዘ መቀዛቀዙን የዘርፉ ባለሙያዎች ተናገሩ። ባለፈው ዓመት በፓርላማ የጸደቀው የመገናኛ ብዙሃን ሕግ ከፍተኛ እመርታ ያሳየ ነበር ሲሉ የገለጹት ባለሙያዎች ለተግባራዊነቱ መስራትና ቀደም ሲል የነበረውን መነቃቃት ማስቀጠል እንደሚገባም ዛሬ በባህር ዳር ከተማ በተካሄደው የውይይት መድረክ ላይ አሳስበዋል። የኢትዮጵያ ሚዲያ ማሻሻያ ለውጦች ተግዳሮቶችና ቀጣይነት ላይ የሚመክር ውይይት የዘርፉ ባለሙያዎችና ምሁራን በተገኙበት በባህር ዳር ከተማ ነው የተካሄደው። አስቴር ምስጋናው ተከታትለዋለች።
በተለይ ከመጋቢት 2010 የመንግስት ለውጥ በኋላ የኢትዮጵያን የመገናኛ ብዙሃን ምህዳር ለማስፋት በተደረጉ ማሻሻያዎች ባጋጠሙ ተግዳሮቶችና በቀጣይ አቅጣጫዎች ላይ ያተኮረ ውይይት ነው ዛሬ በባህር ዳር ከተማ የተካሄደው። በኢትዮጵያ ፓርላማ ባለፈው ዓመት የጸደቀው የብዙሃን መገናኛ ህግ ለዘርፉ ብዙ ድሎችን ይዞ እንደመጣ በወቅቱ የህግ ማሻሻያውን ካረቀቁ ባለሙያዎች አንዱ የነበረውና በአሁኑ ሰዓት በዓለም አቀፉ የመገናኛ ብዙሃን ድጋፍ ተቋም ፕሮግራም ኦፊስ ሰር ሆኖ በማገልገል ላይ የሚገኘው ሰለሞን ጎሹ ይናገራል። ነገር ግን ሀገሪቱ ከገጠማት ወቅታዊ ሁኔታ አንጻር የመገናኛ ብዙሃን ምህዳሩ የማስፋቱ ስራ ተቀዛቅዟል ብሏል ሰለሞን።
በዋነኛነት ሶስት ነገሮች ላይ እየተሰራው በሚይታ አንደኛ የፖሊሲና የህግ ማዕቀፍ ጉዳዮች ለማሻሻል፣ ሁለተኛ ተቋማት በእነዚህ ህግን ፖሊሲን የሚፈጽሙ የሚተገብሩ ተቋማት የመገናኛ ብዙሃን አመራር ላይ ትልቅ ሚና ያላቸው ተቋማትን በምን መንገድ ምን አይነት ስራ ላይ ኃላፊነት ይኖራቸው የሚሉ ጉዳዮች ላይ ያተኮረ፣ ሶስተኛው ደግሞ የተፈጻሚነት በህግ ደረጃ ማዕቀፍ ያላቸው ጉዳዮች በተግባር እንዴት ነው በተግባራዊ የሚደረጉት፣ ተቋማት እንዴት ተግባራዊ ያደርጓቸዋል የማስፈጸም አቅም የምንለው፣ ከዛ ውጭ ደግሞ መብትና ግዴታውን ያወቀ ባለሙያ መብቱ እንዴት አድርጎ ይጠይቃል፣ ግዴታው ደግሞ እንዴት ብሎ ተጠያቂነት ያርፍበታል የሚሉ ጉዳዮች ላይ ትኩረት ተደርጎ ነው የተሰራው። እና ከዛ አንጻር እንደ ስኬት የሚታየው የመገናኛ ብዙሃን ባለሙያዎች ነፃና ገለልተኛ ከመንግስት መዋቅር ውጭ ያሉ አካላት በመሰረታዊ ጥናቱ ኢትዮጵያ የት ነው ያለችው፣ ከዚህ አንጻር የህግ ማዕቀፏ የፖሊሲ ማዕቀፏ ምን ይመስላል፣ ከዛ ምን አይነት ተቋማት ነው የሚያስፈልጉን፣ እንዴት ብለው ቢዋቀሩ ነው የሚያስፈልገው፣ ምን አይነት አመራር ያስፈልጋቸዋል፣ አፈጻጸም ደግሞ የሚመቹ ስነስርዓቶችን የማበጀት እና እነዛ ነገሮች የመለየት ስራ በደንብ ተሰርቶ እሱን መሰረት ያደርጉ የህግ ማዕቀፎች ወደ ስራ ገብተዋል። የመገናኛ ብዙሃን አዋጅ ሆኖ ወደ ስራ ገብተዋል። የመረጃ ነፃነት አዋጅ ረቂቁን እና የኮምፒውተር ወንጀል አዋጅ ረቂቁን ሰጥተን እነሱ ነገሮች ሳያልቁ ነው የዚህ በሰሜኑ የሀገሪቱ ክፍል ተፈጥሮ የነበረው ግጭት የተፈጠረው። ግጭቱ ሲፈጠር ናቹራሊ ከችግሩ ስፋትም አንጻር ከነበረው ደግሞ የጊዜ ጥርሲያም አኳያ የሪፎርም ስራዎቹ የማሻሻያ ስራዎቹ ቁመው ጉዳዩ ሁሉ የብሔራዊ ጸጥታ ሆነ። እንግዲህ ሀሳብ በነጻነት የመግለጽ ጉዳይ አንዱ የሚገደብበት ምክንያት የብሔራዊ ጸጥታ የደህንነት ጉዳይ ነው። እንደምታውቀው የደህንነቱ ደግሞ ጉዳይ በጦርነት ላይ ባለንበት ላይ እንትን ያገኛል፣ ቅድሚያ ያገኛል። ስለዚህ የፕሬስ ነጻነት ጉዳይ ሳይሆን የሀገርን ህልውና ወይም ደህንነቱ ብሔራዊ ጸጥታን የሚጎዱ ጉዳዮችን አድሬስ ለማድረግ በተደረጉት እርምጃዎች እነዚህ ለአንድ ዓመት ያህል ተፈጽሞ የነበሩ በጣም ተስፋ ሰጪ የነበሩ ጅምሮች አንዳንዶቹ እንዲቆሙ፣ ሌሎቹ ደግሞ ወደኋላ ማለት ነገሮች ተፈጠሩ።
ነጻና ገለልተኛ በሆኑ አካላት ተቀርጾ የወጣው ህግ አሁን ላይ በመንግስት እየተጣሰ ነው በማለት የተናገሩት ደግሞ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህር ዶክተር ጌታቸው ድንቁ ናቸው።
የሚታዩ አዝማሚያዎች ደስ የሚሉ አይደሉም። በጣም ትልቅ ክሬዲት ተወስዶበታል በሪፎርም ሂደቱ። ግን where is the change ተብሎ ሲታሰብ አንዳንድ የለም ማለት አይደለም። ፕሮሚሲንግ ነገሮች ነበሩ፣ አሁንም አሉ፣ አልተዘጋም። ግን አዝማሚያዎች ጥሩ ያልሆኑበትም ነገር አለ። ለምሳሌ የፌደራልም የክልልም ሚዲያዎች ዛሬም ነፃ አይደሉም። የመንግስት ጣልቃ ገብነት በስፋት አለ።
ተሻሽለው የወጡ ህጎች አካታች መሆናቸውን የገለጸው ሰለሞን ጎሹ ህጎቹ ሲጣሱ ለምን ብሎ የመጠየቅ ስልጣን የባለሙያው የሚዲያ ተቋማትና የሙያ ማህበራት መሆኑን ይናገራል።
መገናኛ ብዙሃን ለመንግስትም የሚያነቃ አንዱም ተፈጥሮ ፎርዝ ስቴት ምንለው አራተኛ የመንግስት ክንፍ ነው ምንለው ይህንን ስራውን በሚገባ እየሰራ አብሮ የሚሰራ ከመንግስት ጋር ኢምቤድድ የሆነ አውቶኖሚ ያለው የራሱ ነፃነት ኖሮት ነገር ግን ከመንግስት ጋር የስራ ግንኙነቱ በጣም የተጠናከረ ነው የሚሆነው። ያቺ ስፔሻሊቲ ኢምቤድድ አውቶኖሚ የምንላት ጉዳይ ወሳኝ ሚና ይኖራል። እንትንሽን ጠብቀሽ ያንቺን ቦታ እና ሚናሽን ከለየሽ በኋላ ሲዘናጋ መንግስትን የሚያነቃ ተቋም ነው። ስለዚህ የወጡ ፖሊሲዎች ሳይተረጎሙ ሲቀሩ ጫና መፍጠር በግልጽ የወጡ ህጎች በቅርብ እንዳየነው አንዳንዶቹ መጣስ ጀምረዋል። እነሱን ሲጥስ ለምን ብሎ ያንን ነገር የመወገት ነገሮች ተጠናክረው ከቀጠሉ ከዚህ በኋላ ሲፈልግ የሚሰጥ ሳይሆን መስጠት ግዴታው የሆነ መንግስትን ለመፍጠር ትልቅ ሚና ይሆናል ብዬ ነው የማስበው።
ታይተው የነበሩ መልካም ጅምሮችን ለማስቀጠል መደረግ አለበት ያለውን የመፍትሄ ሀሳብም ሰንዝሯል።
በዚህ ሁሉ ችግር ውስጥ አምነንበት ያዋጣናል፣ ለሴክተር ያዋጣናል፣ እንደ ሀገር አዋጭ ነው፣ የመገናኛ ብዙሃን ትክክለኛ ሚና ምን ለይበት ሂደት ውስጥ ነው ያለ ነው። ሁሉን አካታች የሆነ ማህበራቱን፣ ባለሙያውን፣ አጥኚዎችን እና የመሳሰሉ አካላትን የጀመረ ሂደት ስለሆነ እሱን እንዴት አድርገን እናጠናክር የሚለውን ጉዳይ መቀጠሉ አንድ ነገር ነው። ግን ደግሞ ሁልጊዜም ቢሆን መንግስት ሲያረቅ የምንከተል እሱ ዝም ባለ ቁጥር ዝም የምንል ደግሞ መሆን የለብንም። መገናኛ ብዙሃን መንግስትን የሚያነቃ አንዱም ተፈጥሮ ፎርዝ ስቴት የምንለው አራተኛው የመንግስት ክንፍ ነው የምንለው ይህንን ስራውን በሚገባ እየሰራ አብሮ የሚሰራ ከመንግስት ጋር ኢምቤድድ የሆነ አውቶኖሚ ያለው የራሱ ነፃነት ኖሮት ነገር ግን ከመንግስት ጋር የስራ ግንኙነቱ በጣም የተጠናከረ ነው የሚሆነው።
በውይይቱ የተገኙት የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዳይሬክተር አቶ ግዛው ተስፋዬ በበኩላቸው አዲስ የወጣውን የሚዲያ ፖሊሲ ከማስፈጸም አንጻር መንግስት የሚጠበቅበትን ሰርቷል ብለዋል።
በፖሊሲ የተካተተው አንደኛ የሚዲያ ምህዳር ማስፋት ነው። ለኢትዮጵያ እንዲካተቱ ፈቅዷል። የውጭ ዜጎች እስከ 500 እንዲካተቱ ፈቅዷል። ባለሙያዎች በጋራ በመሆን ፍቃድ እንዲያወጡ ፈቅዷል። እነዚህ የተተገበሩ ነው። በይነመረብ ሚዲያ የሚሰሩ የሃይማኖት ሚዲያዎች፣ ልዩ ልዩ መገናኛ ብዙሃን ግልጽ የሆኑ አሰራሮች ተቀምጠው ምዝገባ ፍቃድ እያገኙ ወደ ዘርፉ ገብቷል። ማህበራትን በተመለከተ ቀድሞ ከነበረው በላይ በርካታ ማህበራት ወደ ስራ ገብቷል። አይደለም ተመዝግበው የሙያ ማህበራት የሚዲያ ካውንስል መውሰድ ይችላል። ምቹ ሁኔታ ተመቻችቶ ወደ ስራ ገብቷል። ስለዚህ ወደ ኋላ ተመልሷል ለማለት የትኛው ጉዳይ ላይ የሚለው ሲነሳ እዛ ብዙ ታሪ መመለስ ይቻላል።
በውይይት መድረኩ ላይ የቀረቡ ማብራሪያዎች በተሳታፊዎች ሰፊ ውይይት ተደርጎባቸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ማጮች እዚህ ግድም የዝግጅት ክፍላችንን ማስታወሻ ነው የምናሰማችሁ። እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አድማጮች ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምናልፈው። ቱባ መጽሐፍት ይሰኛል። በኢትዮጵያውያን የተለያዩ ቋንቋዎች የሚጻፉ መጽሐፍትን በዲጂታሉ ዓለም ለማዳረስ ያለመ አዲስ አገልግሎት ነው። በእጅ ስልክ ላይ የሚጫነው ይህ መተግበሪያ በድምጽ የተተረኩ መጽሐፍትን ያስደምጣል። በዲጂታል ቅጂ የሚነበቡ መጽሐፍትንም ያቀርባል። የወጣትና አንጋፋ ጸሐፍትን ስራዎች ስላካተተው አገልግሎት የበለጠ ለማወቅ የቱባ መጽሐፍ ፈጣሪ የሆነውን ስበት ቴክኖሎጂ አጋር መስራች ለይኩን ይልማን ሀብታሙ ስዩም አነጋግሮታል። ስለመተግበሪያው ዓላማ ለይኩን በሚያስረዳበት ይጀምራል።
በአፕሊኬሽን ያው ከሁለት ዓመት ተኩል በላይ የፈጀነበት ፕሮጀክት ነበረ። አሁን ላይ ከአንድ ወር አካባቢ በፊት ለገበያ ውለነዋል። ተቀዳሚ ዓላማው ምንድነው? ደራሲያንም በይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ፣ ከሱም ተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ፣ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሐፍቶቹን ማግኘት እንዲችል፣ ክፍለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔትና ስማርትፎን ያለው ሰው መጽሐፍትን በኢቡክና ትረካ ወይም በኦዲዮ ቡክ ሌላው ዓለም ላይ እንዳለው እኛም ሀገር የኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው።
በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምጽ የተሰረቁት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡትስ ምን ያክል ናቸው?
ወደ 50 የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። ኦዲዮቡክ ደረጃ ወደ 10 የሚጠጉ ይመስለኛል ካልተሳሳትኩ፣ ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን 50 አካባቢ የሚሆኑ መጽሐፍት እንዳሉ አውቃለሁ።
በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይስ ማንም ያሳተመ ሰው ወይንም በድምጽ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል?
ለጊዜው እኛ ነን ወደ ደራሲዎቹ እየሄድን ኮንታክት እያረግናቸው የነበረው። ገና ወደ ገበያም ስላልወጣን የኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምንቀበለው። ከእነሱ ጋር ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችም በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹም በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከቨር እናደርግና እነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። እዚው እንደዛ ነው ያለው።
ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ፣ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ?
በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናደርግ ነበረ። ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘው እና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት ቢሆን ያለ እርምጃዎች ከፍ እናደርጋለን እናሻሽላለን ብለን ነው እየሰራ ነው።
እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላችሁ የምታስቡት ተግዳሮት ምንድን ነው? በምንስ መንገድ ልትፈቱ ታስባችኋል?
ያው አንድ ተግዳሮት ሆኖብን የነበረው ያው የደራሲዎች እንዴት ነው ይህ ሲስተም የሚሰራው የሚለውን እሱን ማሳየት ማስረዳቱ በእኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሞን ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸውም አንጋፋዎቹም ደራሲዎች ወጣቶቹም ሀሳቡን ወስደውት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት አንድ ያስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸግረኝ ሀገር ኢቨን ከሳይናፕ ጀምሮ በቀላሉ ሳይናፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት አይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ እሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ለመስጠት እየሞከርን ነው።
የመጪ ዘመን ህልማችሁ ወይንም ግባችሁ ምንድን ነው?
በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም ዓለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለእነሱ ያው በተቻለም በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራ እንገኛለን። እንግዲህ በተቻለን ጥሩ አይነት እንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ አስተን ጥሩ ነገር ጥራቱን የጠበቀ ነገር ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መጥተናል። እሱን ደግሞ ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው።
እጅግ በጣም አመሰግናለሁ ላይኩን ቱባ ስለተሰኘው መጽሐፍት በድምጽ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የሥራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን።
እሺ እናመሰግናለን በጣም መልካም ጊዜ።
ክብራትና ክብራን አድማጮች የአሜሪካ ድምጽ የአማርኛው ቋንቋ አገልግሎት በ1922 እና 31 ሜትር ባንዶች ያዘጋጀውን የምሽቱን ዝግጅት እዚህ ላይ አበቃ። ነገ ቅዳሜ ከምሽቱ 3 ሰዓት ላይ መልሰን እንገናኛለን። አስተናግድኳችሁ አሉላ ከበደ። በዚሁ ተሰናበትኩ። ሰላም ደህና ደሩ።